የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰነበታችኋል? ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ረቡዕ የሚያስተላልፈውን ሀገር በይ ሰሞን ይሰኘ ሳምንታዊ ዝግጅታችንን ጀምር። ፕሮግራማችንን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደም ዝግጅታችን እንደተለመደ በአሸናፊ ዜና እንጀምራለን። አሸናፊ እንደምን ሰምታል? እንተ ወደ ዜና አምራለን።
ጤና ይስጥልኝ። በመላው ዓለም በየት የምትከታተሉን የኢትዮጵያና ኢትዮጵያ አድማጮች ተመሰምታችኋል። በኢትዮጵያ ጊዜ አቆጣጠር ዕለቱ ረቡዕ መጋቢት 19/2010 ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ብርሃኑ ነኝ። የሰሞኑ ዋና ዋና የአገር ዜናዎች፣ ዶክተር አብይ አህመድ የፌዴራል ጠቅላይ ሚኒስትር በመሆን በሕዝብ ተወካዮች ምክር ቤት እንደሚሰየሙ የዓለም ምክር ቤት አስታወቀ። የአገሪቱ ሕዝቦች የኢህአዴግና መንግስት የጀመሩትን የሪፎርም ስራዎች እንዲደግፉ የግንባሩ የቀድሞ ሊቀመንበር ኃይለማርያም ደሳለኝ ጥሪ ያቀረቡ፣ የትግራይ ክልል ያዘጋጀው ህዝባዊ ኮንፈረንስ ዛሬ ተጀመረ የሚሉት ናቸው። ተጨማሪ ዜናዎች አሉን። በሳምንቱ አበይት የሀገሪቱ ጉዳዮችን ላይ እንወያያለን። በቅድሚያ ዜናዎቹን በዝርዝር። የኢህአዴግ ሊቀመንበር ምርጫ ግልጽ፣ ዴሞክራሲያዊና በትግል ላይ በተመሰረተ ሁኔታ የምክር ቤቱ አባላት በሚስጥር ድምፅ በሰጡበት አካሄድ መፈጸሙ የኢህአዴግ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ሽፈራው ሽጉጤ ከግንባሩ ስራ አስፈጻሚ ኮሚቴ ትናንት እስከተጠናቀቀው የኢህአዴግ ምክር ቤት ስብሰባ የነበሩ ሂደቶችን በተመለከተ ዛሬ መግለጫ ሰጥተዋል። በመግለጫቸውም በምርጫው በድርጅት ታሪክ ከመቼውም ጊዜ በተሻለ መልኩ በአባል ድርጅቶችና አመራሩ መካከል መቀራረብና መተማመን በሚፈጥር መልኩ መከናወኑን ተናግረዋል። በምርጫው የቀረቡ ውጪዎችም ግልጽ ጥቆማ ቀርቦባቸው ጥልቅ ግምገማ የተደረገባቸው እንደሆነም አስረድተዋል። አቶ ሽፈራው በመግለጫቸው በኢህአዴግ ስራ አስፈጻሚ ኮሚቴና ምክር ቤት ስብሰባ ላይ ኢህአዴግ ባካሄደው ስብሰባ የተቀመጡ አቅጣጫዎች መገምገማቸውን ገልጸዋል። አሁን በምርጫው የድርጅቱ ሊቀመንበር በመሆን የተመረጡት ዶክተር አብይ አህመድም በአሰራሩ መሰረት ጠቅላይ ሚኒስትር እንደሆነ ጠቅሰዋል። ኢህአዴግ ከግንባር ወደ ፓርቲ ይቀየራል በሚለው ጉዳይ ላይም በነሐሴ ወር መጀመሪያ በሚካሄደው ቀጣዩ የኢህአዴግ ጠቅላላ ጉባኤ ጥናት ቀርቦ ውይይት እንዲደረግበት አቅጣጫ መቀመጡንም ጠቁመዋል። የኢህአዴግ የቀድሞ ሊቀመንበር አቶ ኃይለማርያም ደሳለኝ የሀገሪቱ ህዝቦች ድርጅቱም ሆነ መንግስት እያካሄደ ያለው ሪፎርም እንዲደግፉ ጥሪ ያቀረቡ፣ ኢህአዴግ ሀገሪቱ እያካሄደች ላለው የሪፎርም ስራዎች መፍታትን የመፍትሄው አካል ለመሆን ከግንባሩ ሊቀመንበር ደረጃ መልቀቅ ያቀረቡትን መግለጫ በመቀበል በምትካቸው ዶክተር አብይ አህመድን የግንባሩ ሊቀመንበር አድርጎ መምረጡን ጠቅሰዋል። የግንባሩ ምክትል ሊቀመንበር የነበሩት አቶ ደመቀ መኮንን ባሉበት እንደሚቀጥሉ መወሰኑንም ገልጸዋል። በመሆኑም መላው የሀገሪቱ ህዝቦች በተለይም ወጣቶች ኢህአዴግም ሆነ መንግስት እያካሄዱት ያለውን ሪፎርም በመደገፍ ሰላምን ከሚያደፈርሱ እንቅስቃሴዎች በመታቀብ የተጀመረውን ልማት በማፋጠን የሀገሪቱን ለጋ ዲሞክራሲ እያጎለበቱ የመሄዱን ስራ በብዙ ማስተዋል ብስለትና በሀገራዊ ኃላፊነት እንዲያስከትሉ ጥሪ አድርገዋል። ሀገር አቀፍ የሰላም የልማትና የዴሞክራሲ ህዝባዊ ኮንፈረንስ ዛሬ ከቀትር በኋላ በመቀሌ ከተማ ሰማዕታት አዳራሽ ተጀመረ። ትግራይ ክልላዊ መንግስት ያዘጋጀውና ለአራት ቀናት የሚቆየው ይህንን ኮንፈረንስ በይፋ መከፈቱን ያበሰሩት የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው። በኮንፈረንሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ምክር ቤትን ጨምሮ የተለያዩ ሃይማኖት መሪዎችና አባቶች ተገኝተዋል። ከብሔሮች ብሔረሰቦችና ህዝቦች የተውጣጡ 2500 ተወካዮች በመሳተፍ ላይ ናቸው። ባለፈው አንድ ዓመት ተኩል በሀገሪቱ አንዳንድ አካባቢዎች ተፈጥሮ በነበረው አለመረጋጋት ጉዳት ለደረሰባቸው የኢንቨስትመንት ተቋማት መንግስት ድጋፍ ማድረግ መጀመሩ ተገለጸ። ጉዳት ለደረሰባቸው የኢንቨስትመንት ተቋማት ግማሽ ቢሊዮን ብር በላይ የገንዘብ ድጋፍ ማዘጋጀቱ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋ ተናግረዋል። የኢንቨስትመንት ኮሚሽን ትናንት በሰጠው መግለጫ በሀገሪቱ አንዳንድ አካባቢዎች ከአንድ ዓመት ተኩል ወዲህ በተከሰተው አለመረጋጋት ጉዳት የደረሰባቸው 302 የኢንቨስትመንት ተቋማት መሆናቸውን አስታውቀዋል። ከነዚህ ውስጥ 53 የኢንቨስትመንት ተቋማት በአበባ አትክልትና ፍራፍሬ ዘርፍ የተሰማሩ ናቸው። እነዚህ ተቋማት በብዛት ብቻ ሳይሆን በጉዳት መጠንም ከፍተኛ ጉዳት ያስተናገዱ መሆናቸውን አመልክተው 178 ሚሊዮን ብር ኪሳራ እንደደረሰባቸውም ጠቁመዋል። የጉዳት መጠናቸው የተለያየ ቢሆንም በ48 የቡና ማዘጋጃ ኢንዱስትሪዎች ላይም ወደ 65 ሚሊዮን ብር የሚጠጋ ኪሳራ እንደደረሰ ኮሚሽኑ አስታውቋል። በስድስት የመንግስት የልማት ድርጅቶች ላይ በደረሰ ጉዳት ደግሞ የ105 ሚሊዮን ብር ኪሳራ ደርሷል። በከፍተኛ የትምህርት ተቋማት በግብርና ምርምርና በኤክስቴንሽን መካከል ያለውን የአሰራር ክፍተት ክፍተት ለመሙላት የሚሰራ ብሔራዊ የግብርና ምርምር ምክር ቤት መቋቋሙን የእርሻና የተፈጥሮ ሀብት ሚኒስቴር አስታወቀ። ምክር ቤቱ በእነዚህ አካላት በምርምር ስራ ድግግሞች ምክንያት ሊባክን የሚችለውን ገንዘብ ማስቀረት እንደሚያስችልም ተመልክቷል። የእርሻና የተፈጥሮ ሀብት ሚኒስትር ዶክተር እያሱ አብርሃ እንደገለጹት በግብርና ዘርፍ መዋቅራዊ ለውጥ እንዲመጣ በምርምር በኤክስቴንሽንና በከፍተኛ ትምህርት ተቋማት መካከል ቅንጅታዊ አሰራር ሊጎለበት ይገባል። በእነዚህ ሶስት አካላት መካከል ቅድም በጋራ ውስጥ ከመስራት አንጻር የሚስተዋሉ ክፍተቶችን አርሞ መስራት ከተቻለ ወደ ኢንዱስትሪ ለሚደረገው ሽግግር ግብርናው ትልቅ አቅም ይሆናል ብለዋል። ዶክተር እያሱ እንደገለጹት በከፍተኛ የትምህርት ተቋማትና በምርምር ማዕከላት መካከል በተናጠል የሚሰራ ስራ በምርምሮችም ሆነ በስልጠና ላይ ድግግሞች እንዲፈጠር ምክንያት እየሆነ ነው። የምርምር ኤክስቴንሽንና የከፍተኛ ትምህርት ተቋማት በበኩላቸው ከግብርናው መስክ የሚጠበቀው ለውጥ እንዲመጣ በጋራ እንደሚሰሩ ገልጸዋል። ይህ ዘውዱ ላይለቱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች፣ ይህ የምታዳምጡት ኢትዮጵያን ድምፅ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። ከዚች የሽግግር ሙዚቃ በኋላ
ልበል ሰላም ካገር ቢራቅም ትዝታ አይለቅም። ልበል ሰላም ልበል ሰላም ካገር ቢራቅም ትዝታ አይለቅም ፍቅር አይለቅም። የናቴ ጓዳ ያገሬ መሬት ያፈሩ ሽታ ስንሰባሰብ ስኖር አንድ ላይ መቼ ከፋናል አገራችን ላይ ሜልም ታይ ማማሬ ረኔስ ማማሬ ማማሬ ረኔስ ማማሬ አገሬን የማያት ባንተ ነው አንተ ሰው ሆድህን አይባሰው በለየሁ አልልም ሞትን በለያየው እግሬ ተጓዘ እንጂ ልብ አገሬ ላይ ነው። የዋሉበት ቦታ አያውቅም ነበረ እናት እንደሌለው እተክዝ ጀመረ። በለየሁ አልልም ሞትን በለያየው እግሬ ተጓዘ እንጂ ልብ አገሬ ላይ ነው። የዋሉበት ቦታ አያውቅም ነበረ እናት እንደሌለው እተክዝ ጀመረ። አንተ ሰው ሆድህን አይባሰው ተለየሁ አልልም ሞትን በለያየው እንዴ ተጓዘ እንጂ ልብ አገሬ ላይ ነው። የዋሉበት ቦታ አያውቅም ነበረ እናት እንደሌለው እተክዝ ጀመረ። ተለየሁ አልልም
አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። አሽናፊ ይሰማሃል?
ያሰማኛል።
ከወራት ስብሰባ በኋላ የሀደግ ጽፈት ቤት ከዛም ቀጥሎ ምክር ቤቱ ስብሰባውን ሲያቀልብ ሲያጠናቅቅ በትላንትና ሁለት የድርጅቱን ሊቀመንበር መርጧል። የተመረጡትም ሊቀመንበር ዶክተር አብይ የሚቀጥለው ጠቅላይ ሚኒስትር እንደሚሆኑ ተጠብቋል። በመጀመሪያ ዶክተር አብይን እንኳን እናደርሳሎት በማለት እንጀምርና የምርጫው ሂደት እንዴት ነበረ? ስብሰባው ነው ረጅም እንጂ ምርጫው አጭር ሰዓት የፈጀ ይመስላል። ግን በአጠቃላይ በጥቅሉ ምን ይመስል ነበረ?
እንግዲህ ትልቁ ነገር ይህን ያህል ከዚህ ሰበሰቡ በሁለት ቀን ያልቃል ነበር የተባለው። መጀመሪያ ላይ ገደማን የተጀመረው ሁለት ቀን በኋላ ያልቃል ተብሎ ሐሙስ ምሽት ላይ አርብ ጠብቀን ነበረ ውሳኔዎችን የሊቀመንበር ምርጫ አላለቀም። ቅዳሜ በተያሄደ እሑድ ተካሄደ ሰኞ ላይ ነው እንግዲህ ከጠበቅነው ከእጥፍ በላይ ጊዜ ነው የወሰደ። በእነዚህ ጊዜዎች ውስጥ በጣም አጓጊ ነበረ። በተለይ በጣም አጓጊ ያደረገው አዲስ ሊቀመንበር ስለሚመርጥ፣ ይሄ ሊቀመንበር በድርጅቱ አሰራር መሰረት ወደ ጠቅላይ ሚኒስትርነትን ስለሚሄድ የቀጣይ ጥቃት ሚኒስትራችን የሚያመላክት ነው በሚል ስሜት ስለሆነ ስንጠብቅ የነበረው በጣም አጓጊ ነበረ። በተለይ ሚዲያ ላይ ለሚሰራ ሰው ወሬ መፈለግ አለ። አንዲት ትንፋሽ ወሬ መውጣት አልቻለችም እና በጣም ትልቁ የሚያስገርመው ነገር እሱ ነው። በተለይ ከቅርብ ጊዜዎች እንደዚህ ሆነ
አያውቅም።
ኢህአዴግ ብሎ አንዳንዴ ውሳኔ መወስኖ ሳይነግር ይቀራል። ከዛ ምን እንደወሰነም ሳታውቅ 10 ዓመት ልንወር ትችላለ። ከቅርብ ጊዜ ወዲህ ግን እንኳን ውሳኔዎቹ ውሳኔ ለፐብሊክ ምን ነገር አለበት ይናገራል። ባይናገርም እንኳን ስብሰባቸው ላይ ምን ማን ምን እንደተናገረ ከነ ከሰጡት አስተያየት ከነ ድምጻቸው ሁሉ የሚወጣበት ሁኔታ ነበር። ይሄ ባልተለመደ ሁኔታ በድንገት ጠፍቶ ነበር። የሚገርመው አንድ መረጃ አገኘሁት የምለው ነገር ቅዳሜ ከሰዓት በኋላ ታዩ ያለኝ ማን ትሽመቶ ጋና እየወጣለኝ አንድ ጊዜ ሰው በዚህ ላይ የታየ ስለው ቪልተን አየሁት ከሰዓት በኋላ 9 ሰዓት አካባቢ። ከዛ እችን ወስደን አይ በቃ ስብሰባውን ጨርሰው ወጥተዋል ማለት ነው። ይህን ያህል ነው። ምንም ፍንጭ አልነበረው እና ይሄ የሚያመላክተው ነገር አለ። ድርጅቱ ውስጥ የቀድሞ አንድነት እየመጣ ነው የሚል ነገር አያል። ፍሪክሽን ቢኖር ኖሮ፣ አለመተማመን ቢኖር ኖሮ፣ አንዱ አጥቂ ሌላው ተጠቂ ነኝ ብሎ የሚገምት ቢሆን ኖሮ፣ በተለይ ተጠቂ ነኝ የሚለው ወገን ለሚዲያ መቼም አፍን አፍን አይደለም ከወጣ በኋላ ሴዘን የተኛ ስልክ ደውለ በዚህ ዘመን ምንም አያስቸግርም እንደ ውስጥ ሲገባ ሪከርድ ማድረጊያ ነገር ብትከለክለው እንኳን ሲወጣ አምሮ ማጥሪያ አይደለም እንታውቃለህ ወጣ ነበር ይሄ አንድ መስመሩ ነው ታንሳለ ይሄ ምትልቁ ነገር ሌላ እንግዲህ በርካታ ውሳኔዎች ነው የተላለፉት እዚህ ስብሰባ ላይ ደግሞ የሰዋት ፈጻሚውን ሪፖርቶችም ገምግሟል ሌሎች ሰነዶችንም አይቷል ውሳኔዎች ተላልፈዋል በቀጣይ የድርጅቱ አቅጣጫ የሚሆኑ ነገሮች የሚገርመው በሊቀመንበሩ ምርጫ ተውጠን እዚህ ላይ ምን ግን የተወሰነ የሚለውን ትልቁ ነገር አሁን የተመረጠው ሊቀመንበር እና ፓርቲውን ሲመራ ጠቅላይ ሚኒስትርም ሲሆን የሚያስፈጽመውን ትልቁን ነገር ሁላችንም ደንግጠናል። ሁሉም ሚዲያ እዛ ላይ ውሳኔዎች መወሰናቸውን ብቻ ነው የሰማነው። ይህንን እንግዲህ በሚቀጥለው የምንወያይበት ይሆናል። ትልቁ ነገር ሊቀመንበሩ ብቻ ሳይሆን ሊቀመንበሩስ ምንድን ነው እዛ ሊቀመንበር ሲሆን አብሮት ይዞት የወጣው የሚመራው ምንድን ነው የተወሰነ ውሳኔ የሚለውም ያስፈልገናል። ሌላ እንግዲህ ምርጫው ያው በሚስጥራዊ ስርዓት ነው የሚካሄደው። ግን ከምርጫው በፊት በጣም ትልቅ ይሄ መተጋገዝ የሚሉት ነገር አለ። በድርጅት ውስጥ አንዱ አንዱን የህጻጾቹን እያወጣ የማጥራት ነገር ይደረጋል። ይሄ በጣም በትልቁ መካሄዱ ነው። ወደ መተማመን የሚወስዳቸው ወደ መደፋፈርም የሚወስዳቸው ይሄ ነው ሊሆን የሚችለው። ከዛ በኋላ ነው ወደ ምርጫ ሄዱት። እንግዲህ ምርጫው በድምፅ በሚኒስትር ድምፅ የተዘጋው ማን ለማን እንደዘጋ አይታወቅም። ግን አንዳንድ ሚዲያዎች የተገኘውን ድምፅ ይዘመተዋል። ከጠዋት ጀምሮ መጀመሪያ ማመን አልቻልኩም ነበር። ግን አንድ ሁለት ሶስት ቦታ ሲሆንብኝ ምናልባት እውነት ሊሆን ይችላል እየገምቻ ያለውን ያው አብይ 108 ድምፅ አግኝቷል የተባለው ሽፈራ የተወዳደረ ሌላ 59 ድምፅ አግኝቷል። ዶክተር ደብረ ጽዮን 2 ድምፅ አግኝተዋል የተባለው እንግዲህ አንዱ የራሳቸው የጡት ሊሆን ይችላል። ሌላው ማን እንደሆነ ሚኒስትር ስለሆነ ማውጣት ችልም። ብዙዎቹ ሰዎች ግን እጩ ሆነ ራሱ ስታቀርብ ለራሱ ድምፅ መስጠት አይቀርም
ከሚል ግሳቤንገምት
አንዱ ማወቅ ይችላለ ሌላው ማውጣት ችልም። ተለ ሚዲያዎች ትላንትና እንደ ክሬት እንዳመጡት ነገር ፍለጋ መሆኑን ታውቃለ። ለሆነ አጀንዳ እያነዛ ሲሆኑ የባደን አባላት አብይ ድምጻቸው መስጠታቸው ተረጋግጠውናል።
አዎ እንደዚህ
ማን በማን እንደሰጠ ምን የምትረጋግጥበት ነገር የለም። እና እቺ ህዝብ የሚያውቀው ይገባል። ምንም ማወቂያ መንገድ የለም። ሰውየው ቀሌ የመረኩት ብሎ ቢነግርህ እንኳን ያንን ለማድረጉ ማወቂያ መንገድ የለም። ስለዚህ እንደዚህ አይነት ነገር የሚነሳበት የለም። ማን ለማን እንደሰጠ በፍጹም አይታወቅም። እና ይሄን በመሰለ ሁኔታ አብይ አህመድ እንደሆነዋል እንግዲህ ጠቅላይ ሚኒስትር ሆናሉ ብለን ደግሞ እንጠብቃለን።
እስቲ እንግዲህ የዶክተር አብይን አዲሱን ስራ ስንመለከት ነው የአገሪቱን ሁኔታ ተጨባጭ ሁኔታ እና አዛምድና ችግሮችን ከመፍታት አቅም የአጭር ጊዜና የረጅም ጊዜ የምትላቸው ምን መሆን አለባቸው ትላለህ አንተ? ይሆናሉ ብለን
ፈተናው ብዙ ነው። ሁለት ዓመት ሶስት ዓመት
ሊሆን
እኛም አሁን ስናወራ ተረጋግተን ምናልባት ባለፈው ዓመታት ስኳይ ጊዜ የነበረበት ጊዜ ላይ እንግዲህ አላውቅም ያለ እንዲሆን ይህ ሳምንቱ ከልማት ላይ ከማውራት ተቆጥበናል። በጣም ሁል ጊዜ ችግር አለ፣ ግጭት አለ፣ የሰዎች መታሰር ጉዳይ አለ፣ መፈታት አለ፣ የፍርድ ቤት ጉዳይ አለ፣ የፓርቲዎች አለመግባባት አለ። ብዙ ነገር ነው። በጣዛ ውስጥ ነው የነበረው እና ከፍተኛ ግጭት ነው ያለ። ይሄ ግጭት እና የሰላም መጥፋት ሀገሪቷን አደጋ ላይ ጥሏታል የተባለው አሁን ኢትዮጵያ ቀውስ ላይ ነው ያለችው። አስቸኳይ ጊዜ አዋጅ ላይ መኖር ፈተና ላይ መኖር ማለት ነው። ትልቁ ነገር ሀገሪቷን ከዚህ ፈተና አውጥቶ ሰዎች ዜጎች በስርዓቱ ላይ እምነት ኖሯቸው በአድማ በእውቀት ከፖሊስ ጋር የሀይል ተቃውሞ መካሄድ ከጸጥታ አስከባሪ ጋር በመጋጨት ሳይሆን ሌሎች ዴሞክራሲ በሚፈቅድላቸው መንገድ ጥያቄዎቻቸውን እያቀረቡ የሚቃወሙትን እየተቃወሙ የሚቃወሙትና የሚያቀርቡት ነገር እንዲህ የሚላቸው የማይሳካም ከሆነ በውክልና ስልጣን የሰጡትን መንግስት ውክልናዬን አወርዳለሁ በሚል እምነት የሚኖሩበትን ሁኔታ መፈጠር ትልቁ የመጀመሪያው ስራ። እንግዲህ ይሄ ቀውስ ውስጥ ያለን ሀገር ስትረከብ የመጀመሪያ ስራ ይሄ የአጭር ጊዜ ስራ ነው። ልክ ኢህአዴግን ሊቀመንበርነት ተተረከቡ ጀምሮ የጠቅላይ ሚኒስትርነት ቢሮ ስልጣን ተረክቦ ቢሮቸው ሲቀመጡ የመጀመሪያው ስራቸው ይህንን ማርገብ ነው የሚሆነው። ይሄ ቀላል ስራ አይደለም። ምክንያቱም እነዚህ እውቀቶች የሀይል አመቶች አድማዎች የሚካሄዱት እዚህ ሀገር ውስጥ ባለ ነገር ሳይሆን ፈልገ ማግኘት ያስቸግራል። አንድ ወጥም አይደለም። የየወቅቱን ቆርቋሪ ስሜት ቆርቋሪ አጀንዳ ተከትሎ የሚቀሰቀስ ነው። ስለዚህ ይህንን ነገር በፍጹም መቆጣጠርና ቅድም ያልኩት አስተማማኝ ሰላምና መረጋጋት የማስፈን ስራ ቀላል አይደለም። እንግዲህ አብይ ዶክተር አብይ ወደ ስልጣን ከመጡ ክልሉ ላይ ቀላል ጊዜ አይደለም። ወደ ሁለት ዓመት ሊሆናቸው ነው።
ሁለት ዓመት ሊሆናቸው
አሁን መስከረም ሲመጣ ሁለት ዓመት አንድ ዓመት ከስድስት ወር ምናምን ያልፏቸዋል። ከመጠቅ ካለፈ ወደ ሁለተኛው የምትቆጥረው በእነዚህ ጊዜዎች ውስጥ እንግዲህ ህዝብ ለማመገሳንም አብይንም ሌሎችንም ወጣት መሪዎች በተለይ ወጣቶች ሲያደንቁ እና እንደ ራሳቸው መሪ ሲፈጥሩ ብናይም ሁከትና ግርግሩ ግን አልቆመም። አንድ ጊዜ አልቆመም። ሁሉም አብይን ከኛ ለማመገርሳን ከኛ ሲባል ሰማለ እንጂ አድማና ሁከት ግን በነበረበት ነው የቀጠለው። ስለዚህ እንግዲህ አመራር ላይ በነበሩበት ጊዜም የህዝብ ድጋፍን ማግኘት ቢችሉም በሁከትና ግርግሩን በማርገብ ስላልተገመጠ ፈተና መሆኑ አይቀርም ብዬ ነው የምጠብቀው። የቅርብ ጊዜ ስራ ይሄ ነው። ሌላ ሁለተኛው የቅርብ ጊዜ ስራ አሁን ከሁለት ወር በኋላ ምርጫ መካሄጃ ጊዜ ነበር። ግንቦት ላይ የአካባቢና የማሟያ ምርጫ ይካሄዳል።
የሁለቱ ከተሞች
እነዚህ የአካባቢ ምርጫ አለ፣ የማሟያ ምርጫ አለ። ይሄ ማለት አዲስ አበባ ላይ የራሱ የአዲስ አበባ ምክር ቤት፣ ድሬዳዋ ላይ ድሬዳዋ ምክር ቤት፣ ከዛ በኋላ የክፍለ ከተማና የወረዳ ምክር ቤቶች አሉ። ሌሎች ቦታዎች ደግሞ የዞን መዋቅር በጣም ትልቅ ነው። የዞን የወረዳ እና የቀበሌ መዋቅሮች አሉ። በሌሎች ክልሎች ደግሞ እነዚህ ምክር ቤት አባላት ምርጫ ይደረጋል። በሚሊዮን የሚቀርቡ እጩዎች ነው የሚቀርቡት። ተመራጮች ራሳቸው በሚሊዮን የሚቆጠሩ ናቸው። ይሄ ትልቅ ነገር ነው። ይህንን ምርጫ ልናካሄድ የማንችልበት ሁኔታ ላይ ነው አሁን ያለን የሚመስለው። እስካሁን ድረስ ምርጫ ይካሄድ የሚታወቀ ነገር የለም። ይሄን ምርጫ ይራዘማል ብለን እንጠብቃለን። ቢራዘምም ግን ረጅም ጊዜ ወደዚያ ይራዘማል የሚል ግምት የለንም። ስለዚህ ሰላምና መረጋጋትን ከመሰሩና የአስቸኳይ ጊዜ አዋጅን አንስቶ ይህንን ምርጫ ማካሄድ ሌላ የቀረ ጊዜ ስራ ነው። ይህንን ምርጫ መፍጠር እንግዲህ ይሄ ከሰላምና መረጋጋቱ ጋር የተገናኘ ነው። ሌላ አሁንም ከዚህ ከሰላምና መረጋጋት ጋር የተገናኘ እና የአጭር ጊዜ ምናልባት በአንድ አመት በተኩል ባልበለጠ ጊዜ ውስጥ ከአንድ አመት ባልበለጠ ጊዜ ውስጥ የሚሰራው በቀጣዩ በ2012 ግንቦት ወር ላይ የምናካሄደው ምርጫ ነው። ምርጫውን ለማካሄድ ሁለት አመት ብቻ ነው የቀረን። መተማመን ያለበት የሀገር ምርጫ መተማመን ኖሮ አያውቅም። የተሸንፈውም አንድም ጊዜ ተሸንፈያለ ብሎ ተቀብሎ አያውቅም። እስካሁን ድረስ ሲያወሩ የት ጋር እንደሆነ ማስረጃ ያቀርብልህም እንጂ ቆሮጆ ተገልብጦ ነው የሚሉት። ምርጫ ላይ ያልተወዳደረውና ያን ጊዜ ፖለቲከኛ ያልነበረውም ተነሱ አሁን ስለ ምርጫ ሲያወራ ቆሮጆ ተገልብጦ ነው የሚለው። እናንተ ሀገር ያሉ ሰዎች ስለ የምርጫ አማራጭ እኮ አለ ሲባሉ ይህ ኮሮጆ የሚገለበጥበት ነው የሚሉ እውነቱ ማለት አይደለም። ግን አንድ ጊዜ የዚህ አይነት ነገር የዚህ አይነት ስሜት እንዲፈጠር ተደርጓል። ይህንን ስሜት አጥፍቶ ሁሉም ወገን የሚተማመንበትና የተሰጠውን ድምፅ የሚቀበልበት ምርጫ እንዲካሄድ የሚያደርግ ሁኔታ መፍጠር ነው። እዚህ ጋር ከተቃዋሚ ፓርቲዎች ጋር ከሲቪክ ማህበራት ጋር ውይይት ማድረግ ያስፈልጋል። ከፖለቲካ ፓርቲዎችም ጋር ከሲቪክ ማህበራትም ጋር በጣም በጥንቀት ውይይት ማድረግ ያስፈልጋል። እርግጥ ብዙዎቹ ውይይት ይጠራሉ፣ ምክንያቱም በኋላ ሰበብ ማቅረብ የማቅረብ ያድላቸውን ስለሚያቀባቸው ሰማያዊ ፓርቲ ለምሳሌ ምንም ብታደርግለት ውይይት ውስጥ አይገባም። ስለዚህ ውይይት ውስጥ ከገባና መተማመን ላይ ከደረሰ በኋላ የሚለው ነው ያጠው። እና እንደዚህ አይነት ፓርቲዎች መኖራቸውን በተጠበቀው ነው እዚህ ላይ አስተማማኝ ነገር መስጠት ያስፈልጋል። እንግዲህ በሚቀጥለው ምርጫ በዚህ ሁኔታ እንደመተማመን የሚሄድ ከሆነ እስካሁንም ያለው የፖለቲካ ሁኔታ ከ2002 ምርጫ ከነበረው የተለየ ስለሆነ ምናልባት ኢህአዴግ በአንዳንድ ክልሎች ላያሸንፍም የሚችልበት ሁኔታ ሊኖር ይችላል። ወይም ምክር ቤቱ በአብላጫ ድምፅ ብዙ ወንበሮቹ 2097 ላይ እንደሆነ በከፍተኛ ድምፅ ሊያዝ ይችላል። ኢህአዴግ በጣም በከፍተኛ ድምፅ እንኳን እንደቀድሞ ማሸነፍ ቢችል በተመጣጣኝ የአሁን ህገ መንግስታዊ ማሻሻያ የሚጠይቀው በባለፈው የፓርቲዎች ድርድር ስምምነት ላይ የደረሰው እሱ ራሱ ቶሎ ተግባራዊ መደረግ አለበት ህጉ መውጣትና ህገ መንግስቱም በህገ መንግስቱ ራሱ በሚያዘው መሰረት እንዲሻሻል አድርጎ ህጉ ማሻሻል ያስፈልጋል። ይህም ቅድም ካነሳው የአጭር ጊዜ ስራዎች ውስጥ ነው። ብዙ የምክር ቤት መቀመጫዎች በተመጣጣኝ ትክክለኛ ጊዜያዊ ስለሚችሉ እነዚህ ሁኔታዎች በሙሉ ማመቻቸትና ሰላማዊ የስልጣን ቅብብሎሽ እና ይሄ የስልጣን ቅብብሎሽን በቃ ልክ ነው ብሎ አጨብጭቦ የሚቀበለው እንዲሆን የማድረግ የአጭር ጊዜ ስራ አለ። ሌላ እንግዲህ የስትራቴጂክ ስራዎች ናቸው። ኢትዮጵያ በ2007 መካከለኛ ገቢ ያላት ሀገር ላይ ማድረስ አለ። በ2017 እንኳን ባይደርስ ይሄ ነገር ቀጣይ መሆን አለበት። ስለዚህ ይህንን እድገት የማስቀጠሉ እና ሀገሪቷን መካከለኛ ገቢ ላይ የማድረስ መካከለኛ ገቢ ላይ በጂዲፒ ከማድረስ በተጨማሪ ፍትሐዊ የሀብት ክፍፍል የሚኖርበትን መንገድ መፈለግ ፍትሐዊ የሀብት ክፍፍል ከአንደኛ ከግብር ነው የሚመነጨው። ሌላ የስራ እድል ከመፍጠርና ሰዎች በኢኮኖሚ ግነት ውስጥ እንዲሳተፉ ማድረግ ነው። እነዚህ ያው የስትራቴጂክ ስራዎች ናቸው። እነዚህ ላይ አሁን እስካሁን ድረስ የመጣውን ምናልባት አሁን በዚህ በተላመደ ፈርስ የተወሰነ መንገድ አገጭ ሊመልበት ይችላል። ይህም ማሳካት ሀገሪቷ የውጭ ምንዛሪ ችግር አለባት። ይህም የውጭ ምንዛሪ እጥረት የሚፈቱ አማራጮችን ተጨባጭ የሆኑ እነዚህም ማስቀመጥ፣ የሀገሪቱ ሰላም መጠበቅ አለበት። ቅድም ካልኩ በሀገር ውስጥ ከሚሰሩ የፖለቲካ ስራዎች በተጨማሪ ኢትዮጵያ ብዙ የውጭ ጠላቶች አሉ። አሁን ህዝቡ ዛሬ ደስሎታል። ለምሳሌ አብይ መመረጣቸው የዶክተር አብይ መመረጥ ግን ለጊዜው ህዝቡን አሁን የተፈጠሩትን እውቀቶች ዝም ብሎ እንዲያዳምጥ ቢያደርጉትም የውጭ ጠላቶች ግን አይተኛ ከዚህ በኩል መቼም ልተኛ የሚያስል ጠላት አለች። ግብጽም መቼም ይተኛ ዝናል ብለን የማንጠብቃቸው ናቸው። የእነዚህ ተላላኪዎች ብዙ ናቸው። ውስጥ ያለ የአክራሪነት ችግር አለ እና ሀገሪቷን ሰላም መጠበቅ ያስፈልጋል። ይህም የሀገሪቷን ሰላም መጠበቅ የቀጠናውን ሰላም መጠበቅ ከዚህ በፊት እንደነበረ ማድረግ ስራ አለ። ይህም የስትራቴጂክ ስራ ነው። የአፍሪካን የአህጉሪቱንና የቀጠናውን ሰላም መጠበቅ የዓለም አቀፍ ሽብርተኝነትን የመዋጋት ላይ ይሄ የኢትዮጵያ እስከዛሬ የእውቅና የተሰጣት ተግባር አለ። ይህንን ከዚህ በፊት በመጣበት ሁኔታ ማስቀጠል ጠንክራ ነው። በመከላከያና ጠንካራ ደህንነት አናት ሀገሪቷ ይህንን በአግባቡ ተግባራዊ እንዲመጣ የማድረግ የስትራቴጂክ ስራ አለ። እንግዲህ መሰረታዊ ተጠቃሚነት የሚጠብቁት ሌላ የዓለም አቀፍ ዲፕሎማሲ ላይ ኢትዮጵያ በጣም ትልቅ ተሰሚነት ማስረት የቻለች ሀገር ነች። በተለይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ ኢትዮጵያ የአፍሪካ ድምፅ እስከመሆን የደረሰችበት ደግሞ ኢትዮጵያ መቼ ነው ጂሰቨን አባል የሆነችው የጂቲኤም አባል የሆነችው እስከሚባል ድረስ በእነዚህ ስብሰባዎች ላይ ሁሉ እንድትሳተፍ የተደረገበት ሁኔታ ከዛ በኋላ በዓለም አቀፍ ምርጫዎች ላይ በዓለም አቀፍ መድረኮች ላይ ለምሳሌ በሴኪሪቲ ካውንስል ውስጥ ያገኘችው የድምፅ ብዛት ስታየው ኦልሞስት ዓለም በሙሉ ከአምስት ሀገራት ውጭ ዓለም በሙሉ እዚህ ጋር የደረሰ የዲፕሎማሲ ድል ነበረ። የቴዎድሮስ የዶክተር ቴዎድሮስ አዳንም የዓለም የጤና ድርጅት አባል መሆን መመረጥ ማለት የግል ጥረታቸው አድርጋት የሀገሪቷ ያላት ተቀባይነት ውጤት ነው እና እነዚህን ሀገሪቷ በዲፕሎማሲ በዓለም አቀፍ ደረጃ ያላትን ተቀባይነት የማስቀጠል እነዚህ የስትራቴጂክ ስራዎች ናቸው። እና እነዚህ እና ሌሎች እንግዲህ ጥቃትን ያላነሳ ናቸው ስራዎች እና ፈተናዎች ጠብቋቸዋል።
የአየር ንብረት ለውጥንም በተመለከተ እሱ ትልቅ አስተዋጽኦ ያደረገችበት ነው። የዓለም ኢኮኖሚን በተመለከተም ብዙ አስተዋጽኦ ያደረገችው እና የተሳተፈችበት አለ። እና እነዚህ አንድ ትልቅ እና እሱ ነገር ማስቀጠል መቻል አለባቸው። ከህዳሴ ግድባችን በተጨማሪ
በአግባቡ በሰዓቱ
በሰዓቱ ይሄ እና ትልቁ ነገር ደግሞ አስቸኳይ ሳይሆን ግን ቆራጥ ውሳኔ መስጠት ተመጣጣኝና ፍትሃዊ የሚባል ነገር ሳይሆን ገባ ይሄ ነው ብለህ የምትወስንበት ውሳኔ የሚያመጣ መሆን አለባቸው።
አለመደራደር የሚደራደር መንግስት
በቃ ዋጋ የለውም።
በተደራደረበት ልክ እየተሸራረፈ ነው የሚሄደው እና በተደራደረና አሳልፎ በሰጠ ቁጥር ሌላ ነው የሚመጣለት። ስለዚህ ተሸርፎ መጨረሻ ላይ የህግ የበላይነት ይጠፋል። የህግ የበላይነት ሲጠፋ ስርዓት ይጠፋል። ስርዓት አልበኝነት ነው የሚመጣው፣ መንግስትም አይኖርም። ያን ጊዜ ጠላቶች በሙሉ ይበረታሉ። መንግስት አልባ ሀገር ደግሞ ይቀራል። ብዙዎቹ መንግስት አልባ የሆኑ ሀገሮች ይህንንም መንገድ የተከተሉበት ሁኔታ አለ። የህግ የበላይነት ላይ አለመደራደር
እንደው ከተናገርካቸው አንድ ነገር ላንሳልህ ወደኋላ መመለስ ሳይሆን ግን ከአሁኑ ፈተኑ ብንሄድ ይሻላል። የምርጫን በተመለከተ የዚህ የመሙያ ምርጫና የአዲስ አበባ ድሬዳዋ መስተዳድሮች ምርጫን በተመለከተ በቶሎ እንዲካሄድ እና ሌሎቹን መንትር ማድረግ፣ ሌላው ግን የጠቀስከው ምንድን ነው የአስቸኳይ ጊዜ አዋጁን ማንሳት የሚል ነገር አለና ምናልባት ትላንትና ዶክተር አብይ እንደተመረጡ ብዙ አክቲቪስቶች የመጀመሪያ ጥቆማቸውና ማድረግ አለበት ብሎ ያሉት ትልቁ ነገር ቢኖር ምንድነው አስቸኳይ ጊዜ አዋጁ ማንሳት አለበት ወደሚለው ልንሄድ ነውና ከነበረን ሁኔታ እና እነዚህ ይሄ ነገር አንደኛ ነገር ከምርጫው ጋር የሚያገናኘው ነገር ምን አለ? ምክንያቱም የፖለቲካ ፓርቲዎች ስብሰባ ማካሄድ ይችላሉ እስካስታወቁና እስከተናገሩ ጊዜ ድረስና ምርጫ ህዝቡም ብቻ የሚመርጠው በቀኑ ነውና ሌላ ምን ነገር አለው? አንድ እሱ ነውና ምናልባት እነዚህስ ነገሮች ታሳቢ ናቸው ወይ ካለው ከሀገሪቱ ሁኔታ ጋር አዳምረህ በአንድ ወር ጊዜ ውስጥ የአስቸኳይ ጊዜ አዋጁን አነሳሁኝ የምትልበት ደረጃ ላይ ደርሰናል ወይ ነው ጥያቄው። ይህን ስለማድረግስ
አሁን እንግዲህ ስለሰላም መረጋጋታዎች ይችላሉ ቀውስ ውስጥ ነን። ቀውስ ውስጥ ለገባን የአስቸኳይ ጊዜ አዋጅ የታወጀው ይሄ መቀልበስ አለበት። አዋጁ እንዲነሳ ይሄ ሳይቀለበስ አዋጁን ብታነሳው ተመልሰ እዛው ላይ ነው የምታርበው። ስለዚህ ይሄ የሰላም ሁኔታ ወደ ነበረበት ካልተመለሰ ወደ ነበረበት የሚለው ራሱ በጣም ወደኋላ እኮ ነው። ከ2008 በፊት ወደ ነበረ ሁኔታ መመለስ ማለት ነው።
ከ2007
ወደዛ ደረጃ ላይ ካልተመለሰ በስተቀር ማንሳት አያስፈልግም። ስለዚህ የመጀመሪያው የቅርብ ጊዜ ስራቸው ያልኩ ይህንን ነው እና የአስቸኳይ ጊዜ ያለ ምርጫ ማካሄድ የሚለው ነገር እርግጥ አሁን የአስቸኳይ ጊዜ አዋጅ መመሪያዎችን ስታያቸው ሰላማዊ ሰልፍም አይከለክልም ማስፈቀድ እና እዛ ስብሰባም አይከለክልም ማስፈቀድ የሚለው ግን ያን ጊዜ የሚወዳደሩት ፓርቲዎች ብዙ የሆኑና የምርጫ የጎዳና ላይ ቅስቀሳ ይኖራል። ህዝባዊ ስብሰባው እዛም እዚህም ይበዛል። የአደባባይ ሰልፎች የሚያደርግ የሚለያም እዛም እዚህም ይበዛል። በዚህ መካከል ለመቆጣጠር የሚያስቸግሩ ነገሮች ሊያጋጥም ይችላሉ። ይህን አጋጣሚ ለመጠቀም የሚፈልጉ ብዙ ወገኖች ሊኖሩ ስለሚችሉ ፈተናው ይበዛል።
እሺ፣ ጥሩ።
እና ምናልባት መመሪያው እኮ አሁን የወጣው ለፕላሴ ነው ማለት አይደለም። እንደ የሚገጥሩት የጸጥታ ችግር የሚጨመሩ ነገሮች ለምሳሌ አሁን ሰዓት እላፊ የለም። በምንም ቦታ ላይ ሰዓት እላፊ ሊደረግ ይችላል። እና እንደዚህ ከቁጥጥር ሊወጡ የሚችሉ በተለይ አሁን ካለው ከቀውሱ ጋር ተዳምረው ስለሚችሉ ሰላምና መረጋጋቱ ሰፍኖ የአስቸኳይ ጊዜ አዋጁ በተለሳበት ሁኔታ ምርጫ ቢደረግ ይደረጋል። ለዚህ ነው እሱንም ታሳቢ በማድረግ እንደ መራዘም አይቀርም። እኔ እንደዚህ ስገምጠው ሚራዘም ነው የሚመስለው እስካሁን ድረስ። ምክንያቱም እስካሁን የምርጫ ምዝገባ እንኳን ሳታደርግ እነዚህ ሁኔታዎች ስለሚያስፈልጉ መነሳቱ አስፈላጊ ሊሆን ይችላል ከሚል ግምት ነው እንደሱ ያልኩት።
እንግዲህ ትላንትና ተመረጡ። ወደ ማታ ሌሊት እኩለ ሌሊት ሊዳረስ ሲል ነው የታወቀው። እኛም ጋር ወደ እኛም ጋር ወደ 4 p.m. the afternoon ከሰዓት በኋላ ላይ ነው የሰማነው እና ያየነውና በጣም እንትና አንዳንድ ጊዜ Facebook ላይ ስትገለበጥ አንዳንዶቹ ይሆንና እንግዲህ ፊታችንን አይናችንን EBS ላይ ገትረን ነው ያለነው የሚል ቀልዶችም ነበሩ። አንዳንዱ ደግሞ እንደውም በ10 ደቂቃ ውስጥ ፖስት ይደረጋል በዚህ የሚሉም ብዙ ነገሮችን እያየን ነበርና ብዙ መላምቶች ነበሩ። ከመላምቶቹ በኋላ ዶክተር አብይ አሁን ተመርጧል። እንግዲህ የህዝብ ስሜትና አስተያየት የተለያየ ነውና እንደው አንተ እንደው ከታዘብካቸው ከውጭም ከውስጥም በፌስቡክም ዛካይም ካሉ ስትመለከቱ የህዝብ ስሜት ምንድን ነው? እንዴት ነው
እንግዲህ ትንሽ ያስገረመኝ ነገር አጋጥሞኛል። ያድጋል አሁንም ለሚቀጥሉት 2.5 ዓመታት ተግባራዊ የሚደረገው አብዮታዊ ዲሞክራሲ ነው።
አዎ
ያድግ ነው ስልጣን ላይ የሚቆየው። ግን ህዝቡ ላይ ያለው ስሜት የነበረው የሚቀጥል አይነት ሳይሆን የትሌላ ነገር የመጣ
አዲስ ነገር የመጣ
የሚያስመስል ነገር አይቻለኝ እና ደስታዎች እንኳን ደስ አላችሁ መባባል ጭፈራዎች ሁሉ ነበሩ። ሌሊት እንደውም የሆነ ጓደኞች የደወሉ 6 ሰዓት ላይ መኪና ንላክል ውጣ እስኪልኝ ድረስ እና በዚህ ድሜ አንደኛ ምንም የሚያስቸፍር ነገር አለ አብዮታዊ ዲሞክራሲ እንዲቀጥለው እሱም ደግሞ ድሮም ማዘው ነበረ ምንድን ነው የምጨፍረው ብዬ ነው የሰውኩት። እና የዚህ አይነት የፈንጠዝያ እና የደስታ ስሜት አይቷል። እንግዲህ ይህን የደስታና የፈንጠዝያ ስሜት አውርተነዋል አሁን ከሰዓት በኋላ ከብዙ ሰዎች ጋር። በአንድ ወገን ምንድን ነው የሚሉት ህዝቡ ጭንቀት ላይ ነው ያለው። ይሄ የሰላም መጥፋት በዚህ ከቀጠለ ምን እንሆናለን? እንግዲህ ቤተሰብ አለ፣ ሰው ልጆቹን ያስተምራል ልጆቹን በሀገሪቷ ውስጥ ባሉ ዩኒቨርሲቲዎች ውስጥ ልኮ ይማሩ አይማሩልኝ እንዲማሩ ላድርግ ወይንስ ይዣቸው ቤት ይቀመጡ ቀን ሲወጣ ይማሩ የሚል ስሜት ውስጥ ያለ ህዝብ ነው ያለው። እና እንግዲህ እነዚህ ችግሮች የሚፈጠሩት ደግሞ በአብዛኛው ከኦሮሚያ ክልል አካባቢ ነው። ትልቁ የሀገሪቷ ቀውስ አሁን የተፈጠረው የፖለቲካ ቀውስ ከኦሮሚያ ውስጥ የመነጨ ስለሆነ እንደው ከኦሮሚያ ሰው መመረጡ በተለይ አብይ ደግሞ በዚህ በወጣቱ ቀይሮ በሚባለው ጭምር አብይን ከኛ እየተባለ ሲወደሱ የነበሩ ስለነበር ሰላሙን ወደ ነበረበት ይመልሳል ከሚል የመነጨ ደስታ ነው ያሉኛሉ። አዎ ይመስላል። ምክንያቱም የተጨነቀ ሰው
ብዙ ነገር
ይህንን ነገር ያስቀርልኛል ብዙ ነገር ሲያገኝ ሲመስለው ደስ ይለዋል። አንደኛው ከዚህ ነው። ሌላኛው ደግሞ እንደው ኢህአዴግን በፍጹም ማየት አልችልም የሰዓት ለውጥ መምጣት አለበት ብሎ ይሄ አሁን ያለውም አብዮታዊ ዲሞክራሲ እንደሚቀጥል የሚያውቅም ደግሞ እንኳን ደስ ያላቸው እንዲባባል ታገኛለ። የእነዚህ ደግሞ የመነጨው በጣም ከሚገርም እኔ እንደኔ አስተያይ የአእምሮ በሽታ ነው ከምለው ከፕሪጁዲስ ነው መሰረተ ቢስ ጥላቻ። ይሄ ደርግ የጀመረው ቅስቀሳናል ወያኔ የሚል ነገር አሁንም ኦሮሚያ ውስጥ ኦፒዲዮ እያስተዳደር አንድ የምክር ቤት አባል ነው አንድ አስፈጻሚ እስከ ወረዳ ድረስ የትግራይ በሌለበት ሁኔታ ዳውን ሆን እየተባለ የትግራይ ላይ የመረጠው ወያኔ ዳውን እስከ ማለት የዘለቀ ፕሪጁዲስ አለ። ከዚህ ፕሪጁዲስ በመነጨ ልክ ስልጣን ከወያኔ ተቀምጦ ወደ ኦሮሞ መጣ በሚል ስሜት ህወሓትን የማጥቃት እድል ተገኘ። በተለይ አሁን ትላንት ቅድም የጠቀስኩላ አንድ የሻቢያ ፌስቡክ ገጽ ባህሬኖች ለአብይ ድምጻቸውን መስጠታቸው ተረጋገጠ ማረጋገጫ መንገድ ሳይኖር እነዚህ ትግራይን የመነጠል ህወሓትን መጥሎ ሊመቱ ተጋለጡ በሚል በጣም በሚያሳዝን ስሜት ነው እንኳን ደስ ያላችሁ ሲባባል የነበረው። እና ይህ እነዚህ ሁለቱ ነገሮች ነው ያሉት። አብዛኛው ሰው ግን ኦሮሚያ ውስጥ ሰላምና መረጋጋት ይሰፍናል፣ እንደ ልባችን እንቀሳቀሳለን፣ ልጆቻችን እንደ ልባቸው ይማራሉ፣ ያው ዲ ከሰላም ፍለጋና የአብይ መመረጥ ከፈጠረው የሰላም ተስፋ የመነጨ ነው። እነዚህ ናቸው እንግዲህ ህዝቡ ውስጥ ያየናቸው ስሜቶች።
ጥሩ ነው እንግዲህ ጥሩ እንትን ነው። ለማንኛቸውም እንግዲህ አዲሱ ስራቸው የተሳካ እንደሚሆን ነገ እንኳን ባይደርስ በሚቀጥለው ማክሰኞ የምክር ቤት ስብሰባ ላይ ጠቅላይ ሚኒስትርን መሆናቸውን ይነገራል ወይም ምክር ቤቱ ማጽደቅ አለበት። ከዛ ከባህላዊ አሰራር ወደ ህጋዊ አሰራር የሚከድበት ቦታ ላይ ልንደርስ ነው ማለት ነውና አንድ ትልቅ ተመስገን የምንልበት ጊዜ ተፈጥሮልናል። ለማንኛቸውም መልካም የሥራ ዘመን ይሁንላችሁ ይሄን እንመኛለን። ይሄ የሁላችንም በየሳምንቱኛም ወደ በደበኛ ስራችን የዲሞክራሲ ግንባታና የአገር ግንባታ ወዜናችንና ውይይታችን ውስጥ ብንገባ ነው የሚመቸኝ። ይሄ በየሳምንቱ ለቅሶና ሀዘኑ ትንሽ ይረብሻል።
ልማት
ምክንያቱም ይሄ ሂደቱ በሙሉ ኤርትራ ያለችበት መቀመቅ ውስጥ ኢትዮጵያ መግባት አለባት የሚል ውሳኔ አለ። ፈረንጆቹም ደግሞ እቺ ሀገር መነሳት የለባትም እና ከስንዴ ለማኝነት ማለፍ የለባትም የሚለው ድምዳሜም ስላለ እነዛ ሁለቱ ነገሮች ተፈጻሚነት እንዳይሆነችው የልማታችን ለዋናው ቁም ነገሩ ፈታኛችን ምሱ ነው። ወደ እሱ እንመለሳለን። ወደ ሌላው ልሰድል። የሳምንቱ አንዳንድ ጊዜ የኢትዮጵያ ሁኔታ እኔ አሁን እዚህ ሀገር የቴሌቪዥን ይሄ እንትን ወንጀል ድርጊት የተከተደረገ በኋላ ወይንም ደግሞ ተደረገ በሚባልበት ጊዜ የማያቸው የሚታዩ ሙቪዎች ሁላችንም እናያቸው አሉና የእስር ቤት ፍርድ ቤት ሲፈርድ ምን ያህል ጊዜ እንደሚፈርድ በትናንሽም ቢሆን ሲፈረድና ሰው እስር ቤት ሲገባ እስር ቤት ገብቶ ደግሞ ምን ያህል እንደሚሰቃይ እናያለን። ገባ? እኛ እናያለን። ስናይ ወደዛ ነገር እንዳንሄድ እንጥራለን በተቻለን መጠን። በሌላ መልኩ ደግሞ ኢትዮጵያ ውስጥ ደግሞ እስር ቤት ከርሞ የወጣ ሰው እኔ አሁን ሰውን ለመወንጀል አይደለም፣ እስር ቤት ከርሞ የወጣ ሰው እንደገና ደግሞ ተመልሶ ሲገባ ይገርመኛል። የት ነው ችግራችን? ገባ? የአመለካከት ችግር ነው? የህግ ክፍተት አለብን ወይንስ ህግስ አለማክበር ነው? ይሄን ያመጣሁልህ እሁድ ለታ የኢትዮጵያ ባንዲራ ምልክት የሌለበትን ብሔር ብሔረሰቦች ያካተተ ምስል የሌለበትን ያልያዘ ባንዲራ ተሰቅሎ በፖሊስ በጥቆማ ሄዶ ለማናገር ሞክሮ ግን 12 ሰዎች ታስረዋል። ፖለቲከኞች፣ ጋዜጠኞች፣ ጦማሪያን ሁሉም ማን ላይ አድርጋ 12 ሰዎች እስር ቤት ገብተዋል ተመልሰው ማለት ነው። እስቲ ግለጽልኝ፣ እኔ ያልገባኝ ነገር ካለ እንዲገባኝ ፈልጋለሁኝ። ምክንያቱም አንደኛ ነገር ኮንዶሚኒየም የተመስገን ደሳለኝ እናት የሚኖርበት ኮንዶሚኒየም ቤት ውስጥ የሚል ኮንዶሚኒየም ቤት ውስጥ እና ኮንዶሚኒየም እነዚህ ለይልኝና ከባንዲራ ህጉ ጋር የባንዲራ አሰቃቀል የባንዲራ አይነትን ከተመለከተ ጋር አጠራል ባለመልኩ እስቲ አቅርብልኝና በዛ ወደሚቀጥለው እንሄዳለን። ከዛ ብንጀምር ከማለት ነው።
እስር ቤት ከርሞ የወጣ ሰው እስር ቤት በጣም ነው የሚያስጠላው። የሚያስጨንቅ ቦታ ነው። ሰዎች የሚታሰሩት ለመቀጣጫ ነው። አንደኛ እንዲማሩ ነው። ውጭ ያለው ያልታሰረው ሰው ደግሞ እንዲማር ነው። ከዚህ ለመቀጣጫ ነው። ሌላው ሰው ከዛ አይነት ድርጊት እንዲቆጠብ ለማድረግ ነው። እና ባለቤቱንም ተታሳሪውንም ነው የሚያርመው። እንግዲህ እነዚህ ሰዎች አሁን የፈጸሙት ነገር በኋላ እመለስበታለሁ በህግ ሊያስጠይቅ እንደሚችል ሳያውቁት ቀርቶ አይደለም፣ ያውቁታል። የአስቸኳይ ጊዜ አዋጅ ከሌላው ወትሮም ካለው ህግ በተጨማሪ የአስቸኳይ ጊዜ አዋጅ መኖሩን ያውቃሉ። ግን ዝና ያገኙት ትልቅ የሚገርም እኮ ዝም ብለህ እያንዳንዳቸውም ከዛሬ የነበራቸውን የፖለቲካ አቋም እችን ሀገር አሁን ካለ ተጨባጭ ሁኔታ አንጻር ወዴት መውሰድ ነው የሚፈልጉት? እንዴትስ ነው መውሰድ የሚፈልጉት ብለን ስታያቸው እሚገባ የማይባሉ ሰዎች ናቸው። አሁን ተመልሰን ደሳለኝ ማለት እኔ መምሮ የነበረ አንድ ሰው እያግኝቸው ፊልድ ስንሄድ አብረን ነበርን። ዶክተር ነው ሰው እኔ በጣም ነው የሚገርመኝ። እኔ በጣም አውቀዋለሁ ተመስገን እዚህ የሚደርስ ልጅ አልነበረም ያለ ይደርሳል ብዬ አልገመት አግኝቸው እንዴት እዚህ ደረስ ሁሉ ብዬዋለ አለ አይ ትምህርትና ስራ ሌላ ነው ነው ያለኝ አለ። እና ይህንን ነገር ያገኙት እንደዚህ አይነት ተቃውሞዎችን መታሰርን ጭምር መታሰርም ለነሱ ብሌሲንግ ነው ይፈልጉታል። ውጭ ያሉትም ይፈልጉታል። መሰዳታቸው ላይ አሁን መታሰራቸው እንደ ስንቻይ ነው ይቻላል ሙሉ። ስለዚህ ሰብአዊ መብት ተሟጋች ነን የሲቪክ ማህበራት ነን ለሚሉት ጭምር ለነሱ ጊዜ ሂማንላይቶች ለእኛምነት ሲ በሙሉ ይታይ ነው እና ይህን ፊታይነት ያውቁታል። ይህና አስገኝ አስገኝቶላቸዋል፣ ገንዘብ አስገኝቶላቸዋል። ተመዝገን እኮ በፊት ምን ያህል ብር ነው በቀን ከቤት ስትወጣ ምን ያህል ብር ኪስ ውስጥ አለ ሲባል 5000 ብር በቀን ከቤት ስትወጣ ቢያንስ ኪስ ውስጥ 5000 ብር አለ ነው ያለው። 5000 ብር እኮ ከፍተኛ ደመወዝ እኮ ነው በኢትዮጵያ ውስጥ
በጣም።
እና ይሄንን ነገር ያገኘው ጋዜጣ አትሞ ሸጦ አይደለም። እኔ ከጓደኞቼ ጋር ሆኜ የራሴን ጋዜጣ አሳትሜ ጀምሬ ነበረ ጋዜጣ ማቀፍ።
መጨረሻ እስር ቤት ገባህበት።
ደመወዝ መክፈል ነው ማለት ይችላል። እና ግን በቀን 500 ኪራ ነበረው። እነዚህ ነገሮች ከውጭ የሚገኙ ናቸው። ስለዚህ እነዚህን አስጠብቀው መቀጠል አለባቸው። እነዚህን አስጠብቀው እንዲቀጥሉ ጊዜ ከህግ ጋር እየሄዱ እየተላተሙ መታሰር አለባቸው። እና እንደሚታሰሩ እያወቁ ግን ይህም ውጤት ስላለው ይህንንም እንደቱ ግን ስለሚያዩት የሚገቡበት ነው። ሌላ እንግዲህ ምንድን ነው ያደረጉት የሚለው ነው። አሁን ምን ዜና ሰሩ ተመቻቸዋለን። ሶሻል ሚዲያም ላይ ያሉት የሻቢያ የፌስቡክ ገጾች፣ እነዚህ ወይም ጭምር ትልልቆች ሚዲያዎች የተመስገን ደሳለኝ እናት ቤታቸው ውስጥ የእንኳን ደሳላቸው ዝግጅት አዘጋጅተው ይጠሯቸው ማህበራዊ ትስስራቸውን ለማጠናከር ተገናኝተው ነው የተባለ። ተመስገን ደሳለኝ ኮንዶሚኒየም እናት ኮንዶሚኒየም ቤት አላቸው። ኮንዶሚኒየም ቤት ማለት ቤት ውስጥ ነው። ኮንዶሚኒየም ቤት ካርታ የሚሰጥህ ግብር የምትከፍልበትም ይዞታ ተብሎ የተሰጠህ ቤትህና በረንዳው ነች። እዚህ ቤት ውስጥ ባንዲራ አንድ ቀን አይደለም ሁሌ ብትሰቅል ቤት ውስጥ ለሚዛ ቤት ውስጥ ኦርሳሎ ውስጥ ገብቶ እዚህ ጋር ለምንሰቀል የሚል የለም። ይህንን የማድረግ ስልጣንም ያለው ሰው የለም። ፖሊስም ቢሆን የሰው ቤት ውስጥ
መግባት አይችልም።
ካለ ፍርድ ቤት ትዕዛዝ ገብቶ ማንኳኳት ስለማይችል ይህ አይታረግም። ይህ አይደለም የተደረገው። ቤት ውስጥ አልነበሩም እነዚህ ሰዎች። እነዚህ ሰዎች ድግሱን ያዘጋጁት የኮንዶሚኒየም የጋራ ህዝብ ልጆች የሚጫወቱበት የኮንዶሚኒየም ነዋሪዎች የጋራ ጉዳያቸውን የሚያከናውኑበት ተሰብስበው ሌሎች ማህበራዊ ጉዳዮችን የሚከውኑበት ሰርግ ሲሆን፣ ለቅሶ ሲሆን፣ አድባር ሲሆን የሚያደርጉበት ኮሚዩናል ቦታ ነው። የተለያየ አመለካከት ያለው የህብረተሰብ ክፍል የጋራ ጉዳይ ላይ የሚሰረሰብበት ቦታ ነው። እዚህ ቦታ ላይ ነው በህገ መንግስቱ መሰረት የተቀረጸውን የብሔሮች ብሔረሰቦችንና የሃይማኖቶችን እኩልነት የሚወክል አርማ የሌለውን ባንዲራ ያደረጉት። ባንዲራው ቤት ውስጥ አይደለም የተሰቀለው፣ አደባባይ ላይ ነው። ኮንዶሚኒየም ቤት ሲባል ሰው የኮንዶሚኒየም ቤቶች እንደሁ ያውቃሉ። ሁሉም የጀሞ መንደሮች
እንዴ በጣም ትልቅ ነው።
አሁን ሁሉም በጣም ትልልቆች ናቸው።
አዎ
አንደኛው መንደር ብቻ እስከ 50,000 ሰው ይኖርበታል። እስከ 50,000 ህዝብ የሚኖርበት ነው። ከዛም በላይ ትልልቅ የንግድ እንቅስቃሴዎች ያሉበት ቦታ ነው። ከሌላ ቦታ ሰዎች የሚወጡበት ነው። ጀሞ ብትሄድ እኮ አሁን በዚህ ሰዓት እስከ 2 ሰዓት ድረስ ብትሄድ
እንዴ መተናፈሻ የለ።
ከአዲስ አበባ ዳር ላይ ያለ ሳይሆን በቃ መርካቶ መካከል ያለ ነው የሚመስለው።
በጣም
እና እንደዚህ ህዝብ የሚንቀሳቀስበት ቦታ ላይ የተደረገው አንድ ከተማ አደባባይ ላይ የማስለኝ ያለው ይሄ ነው። በአደባባይ ላይ ህገ ወጥ የሆነ ሰንደቅ ዓላማ በመስቀል እንዲጠየቁ ያደረጋቸው ይሄ ፊት ለፊት የሚታየው ነው። እንግዲህ እነዚህ ሰዎች በቁጥጥር ስር እንዲውሉ የኮማንድ ፖስቱም ትዕዛዝ እንዳለበትም ተዘምጠናል። ይሄ ከሆነ ደግሞ ኮማንድ ፖስቱ የኢንቴሊጀንስ መረጃዎችን ይጠቀማል፣ ከደህንነት የሚገኙ መረጃዎችን ይጠቀማል። ከህዝብ የሚሰጣቸው ጥቆማዎች አሉ። ሌላ ተልእኮ ለመፈጸም ታስቦም ሊሆን ይችላል ብለን እንገምታለን። እንግዲህ ይሄ እስካሁን ድረስ አልሰማንም። ያው ፍርድ ቤትም አልቀረቡም እስካሁን ድረስ። በአስቸኳይ ጊዜ አዋጁ በኮማንድ ፖስቱ ከዛ ስለሆነ የተያዙት ፍርድ ቤት ላይቀርቡ ይችላሉ። በ48 ሰዓት ውስጥ ፍርድ ቤት የማቅረብ ግዴታ የለም። እርግጥ የሚቀርብበት ሁኔታ አለ፣ ግን በአስቸኳይ ጊዜ አዋጅን በመተላለፍ
ከሆነ
ኮማንድ ፖስቱ ያስተላለፍ እስከ 2 ወር ጊዜ ድረስ ፍርድ ቤት ላይቀርቡ ስለሚችሉ እስከ 2 ወር ድረስ ላይቀርቡ ይችላሉ። እና ከመያዛቸው ጋር ተገናኝቶ ያለው አጠቃላይ ሁኔታ ምንም የሚወስነው
ፖሊስ የሄደው ጥቆማ ደርሶት ነው ከሚለው አንድ፣ ሁለተኛ ነገር ደግሞ ማን ነው ይህን ያደረገው እናገር በሚሉበት ጊዜ የለም አንድ ሰው አይደለም ሁላችን በሚል ነው ሁሉም አንድ ላይ እንዲሄዱ የተደረገው። እና ከህግስ አኳያ እኔ ምልህ ህግ አለ እንዲህ የህግ አልበኝነት አለበት ወይንስ ደግሞ በቃ አንድ ጊዜ ያለ የነዚያን ቀድም የጠራቸው ድርጅቶች እንደ አምነስቲ እንደነ ሂዩማን ራይትስ ዎች ያሉ ድርጅቶች እነሱ ያስፈቱናል ከሚል ነው ወይንስ እኔ አንድ ለዚህ ነው ምልህ እኔ በሲኒማ ያየሁት እስር ቤት ውስጥ መግባት አልፈልግም በእስር ቤት ያየሁት ነው ማለት ነው። አንዱ ዓለም እስር ቤት ከመግባቱ በፊት የነበረውን ሰውነቱን አይቻለሁኝ አቋለሁኝ አሁን ሲወጣ ያለውን አይቻለሁኝ። እስክንድር ሲሄድ ሲገባበት የነበረው ፊቱና አሁን ያለውን ስትመለከት ምልክ ከሰውነት ወጥተው ነው የመጡት እነዚህ ልጆችና እንዴትስ ነው ምን አሁን አንድ እናት እስክንድርን እየተቃጠሉ ሲስንት ሲያደርጉ ነው ወይዘሮ ሀዳስ ናቸው የባለቤቱ እናት እሳቸው አሁን እሳቸው ተመልሰው ለሱ ደግሞ ስንቅል ሲያቀብሉ ይኖሩ ነው ማለት ነው። እንግዲህ ምልክ ለሰውስ እንዴት አይታሰብም? ለሀገሩን ተው እንግዲህ ለሀገር የሚያስብ ሰው እታገልለታለሁ የሚለው አላማ እታገልለታለሁ የሚለው ህብረተሰብና ህዝብ እኔ ከሌለው ሊጎዳ ይችላልና እኔ መኖር አለብኝ ብሎ ማሰብ መቻል ያለበት ይመስለኛል። እኔ ምልክ ከትግል አቆሙ ትግል ከሆነ ያለ ነው። አይ አለበለዚያ ደግሞ ፓርቲ የፓርቲ አመለካከት ከሆነ ፓርቲ ደግሞ ተደራጅቶ ማቋቋም የሚቻልበት ነገር ያለ ይመስለኛል። እና እኔ አልገባ ስላለኝ አንዳንድ ጊዜ የሰው ምልክቱ አመለካከቱ ምንድን ሊሆን ይችላል ከሚለው ነው። እና ይሄ በተለያየ መልኩ ሀገራችን ሰላም እንዳትሆንበት ወይንም ደግሞ ሁልጊዜ ከመጥፎ በመጥፎ ስም እንድትጠራ ከሚያደርጉ መሰናክሎች አንደኛው ስለሆነ እንትን ስላደረገ አድማጮችም ይሄ በተደጋጋሚ በሶሻል ሚዲያም ሆነ በጀርመን በአሜሪካን ድምፅ ሬዲዮ የሚነገሩ ቤት ውስጥ የሚባለው ነገር ግልጽ ያለ ነገር ኮንዶሚኒየም ምን ያህል ሰው እንደሚያቀፍ ፌስቡክ ላይ በለጠፉት ፎቶግራፍ ደግሞ ከተመለከትከው ውጭ እንደተቀመጡ ሁሉ የሚያሳይ
ፎቶግራፍ ቤት ውስጥ የተነሳ
የለም። እና ይሄ
ነገር አዎ ቤት ውስጥ የተመዘገበው ቤት ውስጥ ተሰብስበው እያለ የለጠፈው ፎቶግራፍ ግን
ሜዳ ላይ ያሉ
ሜዳ ላይ ተሰልፈው የሀበሻ ቀሚስ አድርገው ያንን ሰንደቅ ዓላማ ሰቅለው አንድም ፎቶግራፍ ቤት ውስጥ አላሳየንም።
እንግዲህ ባለችን ሰዓትችን
ለማታለል እንኳን በማይችሉበት ሁኔታ ቤት ውስጥ አልነበረም።
ዋናው እሱ ነው። እና ለማንኛቸውም ይሄንን የሰላም ኮንፈረንስ መቀሌ ውስጥ ተካሂዷል። ግዜ የለንም፣ በሚቀጥለው እንወያይበታለን። አላማውና ይዘቱ
ምን ነገር ይስካውን አላገኘንም። ከሰዓት በኋላ ነው የተጀመረው። ግን ጥሩ ነው፣ የሰላም ኮንፈረንሶች ያስፈልጉናል።
ሰላም በጣም ያስፈልጋናል።
ከቀውስ ከግጭት ልንወጣበት የምንችለው እርስ በርስ ካለ ፈርታሪ መውጣት የምንችለው በእንደዚህ አይነት
በመወያየት ነው። ተዘጋጅቶ
በትግራይና በአማራ መካከል፣ በኦሮሚያና በአማራ መካከል የተደረጉ ኮንፈረንሶች ያመጡትን እውነትነት ተፋይተናል እና የሰላም ኮንፈረንሶችን እንጠብቃለን። በዚህ ላይ እንግዲህ ለአራት ቀን የሚካሄደው ቅዳሜ ዕለት
ሊደርስልን
ይሆናል ብዬ እጠብቃለሁ።
እሺ፣ በጣም ነው የማመሰግነው አሸናፊ ለትብብርህ። ዶክተር አብይንም እንኳን ደስ ያላችሁ እያልን ለሀገራችን ሰላም፣ ደስታ፣ ብልጽግና ትልቁ ነገር በደጋግሜ ሰላሟን እንዲያመጣላት እየተመኘን የዛሬ ፕሮግራማችን የዘለናት እናጠናቀቅ። አድማጮች፣ ለዛሬ ያለን ፕሮግራም እዚህ ላይ ተጠናቀቀ። እስከሚቀጥለው ጊዜ እስከምንገናኝ ሰላም ዋሉ። በድረገጻችን ተከታተሉን። ደህና ሁኑ። Let's only joy serve.
ለሰው ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም አ